የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ በየቀኑ ከመሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የአዲስ ተስፋ ቀመር ምንድነው?
ሀገራችን ውስጥ አሁን ብዙ ተስፋ አለ። የበጎ የማድረግ ፈቃድም በጣም በብዙ ዜጎች ውስጥ ይታያል። ይሄንን ነገር እንደው ምንድነው ማድረግ ያለብን የሚል ውይይት ተካሄደና አንዲት እስቲ የምትመራን ሐሳብ የምትይዝ ቃል እናምጣ ብለን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመልካም ሐሳብ መንፈሶች ውስጥ ጥላቻን መቀነስ፣ ያለንን ማካፈል፣ ይቅርታን ማባዛት፣ በፍቅር መደመር የሚል ነው።
ረዳት ፕሮፌሰር ነብዩ ባዬ ናቸው። በቅርቡ ከተለያዩ የኪነ ጥበብና ሌሎች ሙያተኞች ጋር ሆነው የአዲስ ተስፋ ቀመር በሚል አንድ መርሃ ግብር ጀምረዋል። ከበጎ ስራ ጋር የተያዘ በመሆኑ የበጎ ሰው ሽልማትን ከሚመራው ከሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር አወያይቻቸዋለሁ።
ጠቅላይ ሚኒስትር በስልጣን ላይ ከተቀመጡበት ጊዜ ጀምሮ የሚደርሰኝ ጥሪ፣ የሚደርሰኝ ግብዣ እንዳከበሩኝ እግዚአብሔር ያክብራቸው። እንዲች አይነት ትንሽ ጥላንጭል ካለ ቤተሰቤ፣ መድረኬን፣ የሀገሬን ህዝብ ነጻነት የማግዝበት መንገድ ካለ ከነዚህ ስለወጣ ስለማልችል ነው።
እኔ የታገልኩበት አላማ ተሳክቷል ብዬ እያመንኩ መጥቻለሁ። እነ ዶክተር አብይ ጓደኞቻቸው እያደረጉ ያሉት ነገር መታገዝ አለበት እያምናል። አጠገባቸው ናቸው ደግሞ አንዳንድ ነገር አድርጉ ሲሉን እምቢ ብሎ መቅረት የሚታሰብም አይደለም። የኢትዮጵያ ህዝብ መብቱን የማስከበር ኃይሉን በእጁ አድርጓል ብዬ ስለማመን፣ ይህን ህዝብ ካሁን በኋላ በጉልበት የሚገዛው አንድም ኃይል አይኖርም ብዬ ስለማመን የሀገሬን ህዝብ ቦታው ተገኝቼ እንኳን ደስ አለህ ለማለት ነው የሚሄደው ህዝቡን።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ሆይ ነበር ያሉት ትልቁ ደራሲ መንግስቱ ለማ። በሙያ ጓደኞቻቸው አጠራር አብዬ መንግስቱ፣ አርቲስት አለም ፀሐይ ወዳጆና አርቲስት ዜኛ አካባቢ እንኳን በፖለቲካ ዘጋቢነቱን የሚታወቀው አበበ በለው አዲስ አበባን ኢትዮጵያን አልናፈቁም ብያሏሽም። ለማንኛውም ሁለቱም ለመጓዝ ያኮበኮቡ ናቸው። ዛሬ ግን ከኔ ጋር እዚህ ስቱዲዮ ይያቻለሁ። ዛሬ አንድ በሞት የተለየን ኢትዮጵያዊ እንዘከራለን። እውቅ ጋዜጠኛ፣ ገጣሚና የፖለቲካ ምሁር። እኛ ሰዓቱ ይያልበቃን እንጂ ንጉሴ አክሊሉ ተራውን አስተጋሉ አውቅምና ዛሬ በኢትዮጵያ ዘመናዊ ትምህርት ዙሪያ ምሁር ይዞ እየተጠባበቀኝ ነው። ያክብሮት ሰላምታችንን አቀርባለሁ። አድማጮች እንደምን ሰንብታችኋል? ንጉሱ ታምሬ ዝግጅቶቹን በቀደም ተከተል ያቀነባበረ፣ እኔ አዲሱ አበበ ያስተናበርኩ እስከ 4 ሰዓት አብረናችሁን ቆያለንና አትለዩን። እሁድ ነሐሴ 20 2010 ነው ዛሬ። የዓለም ዜና ከራዲዮ መጽሔት ዝግጅት ይቀድማልና ወደዚያው እንለፍ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ቆንጂት ታዬ ነኝ። የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሂድ የቆየው መደበኛ ስብሰባ አስመልክቶ የደረሰበትን ውሳኔ ዛሬ መግለጫ አውጥቷል። በሚቀጥለው መስከረም ወር ለሚካሄደው 12ኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት ተወያይቶ ነው መግለጫውን ያወጣው። ኮሚቴው በአሁኑ ሰዓት በህዝቡና በአባላቱ በስፋት እየተነሱ ላሉ የልማትና የዲሞክራሲ ጥያቄዎች የመለሰ ግንባር ቀደም አታጋይ ድርጅት ለመሆን ቆርጦ መነሳቱን ገልጿል። ከማዕከላዊ ኮሚቴ ስብሰባ ስላገዳቸው ከፍተኛ ነባር አመራሮች ዝርዝር ጉዳይ ግን መግለጫው ያለው ምንም ነገር የለም። ይህ በዚህ እንዳለ የአማራ ተወላጆች ምሁራን መማክርት ጉባኤ የመክፈቻ ጉባኤው ዛሬ በባህር ዳር ከተማ ተጀምሯል። በጉባኤው መክፈቻ ላይ የተገኙ የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው መማር ማለት የህዝብን ህመም ታሞ መፈወስ መቻል ነው ብለዋል። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንም ሀገርንና ህዝብን ማስቀደም ላይ ያተኮረ ንግግር አድርገዋል። የባህር ዳር ዘጋቢያችን አስቴር ምስጋናው ያደረሰችን ነው። ዝርዝር ዘገባዎቿን በቀጣዮቹ ቀናት ይዛ ትመለሳለች። አሜሪካ እጅግ ተወዳጅ መሪዋን ኩሩ አገር ወዳድና ራሱን ለሌሎች መስዋዕት ያደረገ የጦር ሰው አታለች። ሪፐብሊካን ሙ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴነተር ጆን መኬን ባደረባቸው የአንጎል ካንሰር ህመም በተወለዱ በ81 ዓመታቸው ትናንትና አርፈዋል። በቬትናም ጦርነት በጦር ምርኮኝነት ባሳለፏቸው ዓመታት እንዲሁም እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት በሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ሆነው ተመርጠው በመወዳደራቸው ይበልጡን የሚታወቁት ጆን መኬን አሜሪካ በዲሞክራሲ እሴቶቿና በግለሰብ ነጻነት እምነቷ የተለየች ሀገር ነች የሚለውን እምነታቸውን እስከ መጨረሻው ያለ ማቅማማት ሲያወሱ የኖሩ መሪ ናቸው። የተባረከን ህዝብ ነን። በነጻነት በከበረች ሀገር ከቶ ምንም የሚሳነን በሌለባት ምድር የምንኖር እኛ ብሩኮች ነን ሲሉ ነው መኬን ድምጻቸው የሚሰማው። ጆን መኬን ይህንን ያሉት የአንጎል ካንሰር መታመማቸው ከታወቀ ከጥቂት ወራት በኋላ በብሔራዊ የህገ መንግስት ማዕከል የነጻነት ሜዳሊያ በተሸለሙበት ስነ ስርዓት ላይ ነው። በዚሁ ንግግራቸውም ታዲያ በፕሬዝዳንት ዶናልድ ትራምፕ ዘመነ መንግስት ስላስተዋሏቸው ውድቀቶች ከማስጠንቀቅ ወደ ኋላ አላሉም መኬን።
To refuse the obligations of international leadership.
የዓለም አቀፍ መሪነት ግዴታዎቻችንንና በዚህ ዓለም ላይ የመጨረሻዋ ታላቅ የተስፋ ምድር መሆናችንን ይዘን ለመቆየት ያለብንን ኃላፊነት ችግሮችን ከመፍታት ይልቅ የነከሬ ጥፋት ብለው በሚላክኩ ሰዎች በተግለበለበ የሐሰት ሀገር ወዳድነት ብለን ልንተወው አይገባም ብለው ሲያስጠነቅቁ ነው የሚሰሙት። ጃን መኬን በሪፐብሊካኖችም በዲሞክራቶችም የተወደዱና የተከበሩ ሰው ነበሩ። ከዓለም ዙሪያ በሴኔተር መኬን በአገሮዳድነታቸው በጀግንነታቸውና ለሀገራቸው በሰጡት አገልግሎት እየታወሱ ናቸው። ፕሬዚደንት ዶናልድ ትራምፕ በትዊተር ባወጡት ቃል ለሴኔተር መኬን ቤተሰብ ጥልቅ ሀዘኔንና አክብሮቴን ገልጻለሁ፣ በጸሎት ከእናንተ ጋር ነን ብለዋል። ከዓለም ዙሪያም መሪዎች የሀዘን መግለጫ እያስተላለፉ ናቸው። የጀርመን ቻንስለር መርክልና የፈረንሳይን ፕሬዚደንት ኢማኑኤል ማክሮን ጨምሮ በርካታ መሪዎች የሀዘን መግለጫ እያስተላለፉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው የሳምንቱ። እኔ ደግሞ ምርጥ የዓመቱ እየዋለሁ
ከአምላክሽ በቀር አገሬ ኢትዮጵያ አለሽ ልዩ ምስጢር አለሽ ልዩ ነገር ሌላው የማይገባው ከአምላክሽ በቀር አንቺ ድብቅ ዜማ ሰው የማይደርስበት ድብቅ ታምር አለሽ ያሳዘነሽ በኖ ዳግም ትነሻለሽ አንድነትሽ ያፍራ ከፋፋይሽ ይጥፋ ውበትሽ ይመለስ ሌማትሽ ይበርክት ማጀትሽ አይጣ ታሪክሽ ይታደስ አንቺ ምድረገነት የጠቢባን ማማ እናዚም እንቀኝ ልጆችሽ ከበንሽ የጊዮን ውብ ሸማ ኑ በይ መጣንልሽ ቤታችን እማማ ሄኖክ የሄኖክ የጥበብ መገኛ የሰው ዘር መነሾ የሰው ዘር መዳኛ ግራጫ ቃጭሉ የማህሌት ዜማ የጣና ዝምታ የወረብ ግምግምታ የከርቤው የእጣኑ የአደሱ ሽታ ከዘጌ ውብ ሸማ ከደሴትሽ ግርጌ ከክብራን ቅዳሴ ከመስጊድሽ ለዛ ከሸሁ ከቄሱ ተሳስራለች ነፍሴ ሀገሬ ኢትዮጵያ አለሽ ልዩ ነገር ከግሸን ቡርክና ከጦሳ ሰማይ ስር ካንገረብ ቄጠማ ከከፋው አባድር ከጀማው ቃል ጥምር ከደደስታ ወንዝ ከዳሸን ተራራ ከህዝቡ ትስስር ካብሮነቱ ፍቅር አማኝ ህዝብሽ ጮሆ በንባ በደም ዋሽቶ አምላክሽ ፈረደ በመንበሩ ታይቶ ከኦሞ ከባሮ ከሃይቅ ከሶፎ ማር ከቦርከና ሻላ ካረር በሩበት ከደብረ ዳሞ አናት ካክሱም ላሊበላ ተጠጉር ጉንጉኑ ከዛጎል ከዶቃው ከተሸመነው ድር አለሽ ባህል ታሪክ አለሽ እናት ሀገር የከበረ ክብር ስኖር ኢትዮጵያዊ ስሞት ኢትዮጵያ ክብርሽ ነው ማረጌ አቅሜን ልገብርሽ ታሪክሽን ታድጊ ይብቃልሽ ስደቱ ይብቃልሽ እልቂቱ የጠላሽ ይጠላ ይጠላ ያሳነሰሽ ይነስ ከፍ በኢትዮጵያ ከፍ በኢትዮጵያ ስምዝናሽ ይታደር ሱሴነሽ ኢትዮጵያ ክብሬነሽ ኢትዮጵያ ፍቅሬነሽ ኢትዮጵያ አለሽ 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 ልዩ ነገር ሌላው የማይገባው ከአምላክሽ በቀር ሽኩርኩር ቀለሙ ለነብርጌ ቶሩ ኢትዮጵያዊነቱ ከአምላክ የሰማኑ ከእሷነቱ ሰላም አግኝቶ ማንም የለም የሚኖር ከቶ ጠባቂዋ አለ ከላይ ዞፋኑ ሁሉን የሚያይ እሷነቱ ሰላም አግኝቶ ማንም የለም የሚኖር ከቶ ጠባቂዋ አለ ከላይ ዞፋኑ ሁሉን የሚያይ ከላይ አለ ከላይ
ግጥሟን ተከትሎ የምሽቱ ቀዳሚ ዜማ ነው የተሰማው። እውቋ ገጣሚና የመድረክ ሙያተኛ አርቲስት አለም ፀሐይ ወዳጆ ጠቅላይ ሚኒስትር አብይ በተገኙበት አዳራሽ ያቀረበችውን ወቅታዊ ግጥሟን ነበር ያሰማዋችሁ። ካለኝ ጊዜ አኳያ አጠር አድርጌ ነው የደገምኩትና ማሳጠር የጥፋት ከሆነ ይቅርታ። ታዋቂው የራዲዮ ጋዜጠኛ የፖለቲካ ሳይንስ እና የመንግስት ጉዳዮች ባለሙያ ፕሮፌሰር አዌቶስ ሜስቶ ከዚህ ዓለም በሞት ተለይቷል። በኢትዮጵያ አቆጣጠር በ1948 ወለጋ ጠቅላይ ግዛት በአሁኑ ቄለም ደምቢዶሎ የተወለደው አዌቶስ ሜስቶ ወለጋ ውስጥ የጀመረው መደበኛ ትምህርት ከአዲስ አበባ ተፈሪ መኮንን፣ መካነ ኢየሱስና በእደ ማርያም እስከ ዩናይትድ ስቴትስ አድርሶት ከመጀመሪያ ዲግሪ እስከ ዶክትሬት ተመርቆበታል። ሊያውም በክብርና በከፍተኛ ማዕረግ። በ1960ዎቹ የኢትዮጵያ ተማሪዎች ንቅናቄ የሁለተኛ ደረጃ ተማሪ ነበርና ተፈሪ መኮንን የተማሪዎች መማክርት ፕሬዝዳንት ሆኖም አገልግሏል። ማይናገር የነበረ ማያርዳ የቀበረ ከአዌቶስ ሜስቶ ጋር የሰሩ ሁለት ጓደኞችን ላቀርብ ነው ለምስክርነት። በራዲዮ ኢትዮጵያ ቆይታዬ የክፍል አለቃ የነበረው ኃይለ ወልደ ጻድቅ፣ ሌላው አብሬውም የሰራሁትና ዛሬም የቪኦኤ ዘጋቢ ባልደረባችን መለስካቸው አመሃ። ኃይሉ ይጀምራል።
እኔ የማውቀው ከ1965 ዓ.ም ጀምሮ ነው። በምስራች ድምፅ የብስራት ወንጌል አንዱ ተቀጽላ ወይም አፍሌትድ ስቱዲዮ በሚባለው አብረን ሰርተናል። ከእኔ በተወሰነ ጊዜ ቀደም ብሎ ስራ ጀምሯል። እኔ ስራ ስጀምር አብሬ እንድሰራ ተደርጌ ከእሱ ጋር እሰራ ነበር። አዌቶ በጣም ጎበዝ አንባቢ፣ ጥሩ ድምፅ ያለው፣ ጥሩ ጸሐፊ፣ ጥሩ የጋዜጠኝነት ስራ የሚችል ፕሮግራሞችን በማቀነባበር የሚታወቅ ሰው ነበረ። በጣም ተደማጭነትም ያለው ጋዜጠኛ ነው። በተለይ በማህበራዊ ህይወት ውስጥ ብዙ ተሳትፎ የነበረው ሰው ነበር። ህይወቱ ማለፉን ስሰማ በጣም አዝኛለሁኝ። ለቤተሰቡ እግዚአብሔር መጽናናትን እንዲሰጥ እመኛለሁኝ።
መለስካቸውስ እንዴት ነው? ቅርበታቸው እንዴት ነው? ምን ያህል ነው የምታውቀው ጋዜጠኛ አዌቶን?
አዌቶን የማውቀው እኔ በመጀመሪያ በጓደኝነት ነው። በ1964 ዓ.ም ከአሜሪካ ፊልድ ሰርቪስ የሚባል
በአሜሪካ መንግስትና በተለያዩ ሀገሮች ያለ የባህል ልውውጥ ፕሮግራም ነበረ። በዛ ተሳትፎ ተመልሶ ሲመጣ በእኔ አካባቢ ይኖር ስለነበረና የቤተክርስቲያን ተሳታፊ ነበረ፣ እዛ አካባቢ ተገናኘ። ጓደኛሞቹን በጣም በጣም የቅርብ ጓደኛ ነበረ፣ በዛ ምክንያት አውቀዋለሁ። ግን ከዛ በኋላ በእኔም ሆነ አብረውኝ በነበሩ ጓደኞቻችን የነበረው ተጽዕኖ በጣም ከፍተኛ ነው። መጀመሪያ ደረጃ የነበረው የእሱ የእውቀት አድማስ ከኛ በጣም በጊዜው ከነበርነው ከፍ ያለ የሰፋ ነበረ። በዛ ምክንያት ንባብ ጭምር ያስተማረን ማለት መጽሐፍ ማንበብ ምን ማለት እንደሆነ ያስተማረን ጭምር ነው። ከዚያ በተረፈም እኔና አንተ ታውቀዋለህ፣ አሁን ጎርፍ ላይ መር የሚባል አብራቸው ሰርታቸውላቸው ሶስታችንም ጓደኛሞች ነበር። እንግዲህ በጣም በእኛ ህይወት ላይ ተጽዕኖ ያሳደረ ሰው ነበር ማለት ይችላል። ቢያንስ በእኔ ወደ ጋዜጠኛነት ሁሉ እንድንሳ ያደረገን እሱ ጭምር ነው ማለት ይቻላል። እንግዲህ ከዚያ በኋላ አሁን ሀይሉ የሚላቸውን ነገሮች ሁሉ እናውቃለን። መደበኛ የሆነ የጋዜጠኝነት ስራ ይኖራል። ጋዜጠኛ የሚያደርገው ነገር እንዳለ ሆኖ ግን ጋዜጠኛ ደግሞ ከጋዜጠኛ ከፍ አድርጎ የሚያሳይ ስራዎችን የሚሰራ ሰው ነበረ አዌቶ።
በይበልጥ ምን አይነት ፕሮግራም ይሰራ ነበረ? አዌቶ ምን ነበር የታወቀና የተወደደለት ወይም የተወደደበት ፕሮግራሙ?
እኔ ትዝ እንደሚለኝ ሀይሉ የበለጠ ሊያረመኝ ይችላል፣ የበለጠ በቅርብ ይሰሩ እንደነበረ አውቃለሁ። በከተማችን ምን ይወራል የሚልና ከፍሬ ነገሮች ማህበር ዶክተር ንጉሴ ከመስራቱ በፊት እሱ ይሰራ እንደነበረ አስታውሳለሁ። በእነዚህ ዝግጅቶች ብዙ ጊዜ ይተላለፉ የነበሩ አንድም ከእውቀት ጋር የተያያዙ ክፍለ ነገሮች ማህደር ሲባል፣ አንድም ከእውቀት ስንል እንግዲህ በተለያዩ ዘርፎች ማለት ነው፣ አንድም ደግሞ በማህበራዊና በፖለቲካ ጉዳዮች ላይ ያተኮሩ ነገሮችን፣ በኪነጥበብ ላይ ደግሞ ያተኮሩ ነገሮችን ሁሉ ይሰራ እንደነበረ ትዝ ይለኛል።
አዎ፣ በከተማችን ምን ይወራል ዶክተር ንጉሴ ተፈራ በጣም የተወደደበትና የተደነቀበት ፕሮግራም ነበረ። ያንን ይሰራ ከሆነ እንግዲህ አንድ ማስታወሻ ነው። ሀይሉስ እንዴት ነው የምታስታውሰው ስለ ፕሮግራሙ?
አዌቱ በከተማችን ምን ይወራል የሚለውን ፕሮግራም በሚሰራበት ጊዜ እኔ ከእሱ ጋር ወደ መጨረሻ አካባቢ እሱ ሊተወው ሲል እኔ ከእሱ ጋር እሰራ ነበር። በጣም ተደማጭነት የነበረው ብዙ ሕዝብ የሚወደው ፕሮግራም ነበር። እሱ እንዴት እንደሚሰራው እንዴት አድርጎ እንደሚያቀነባብረው እኔም ከስር ክፍሉ እየተከታተልኩኝ እሰራ ስለነበር አንድ በጣም የሚያስደስተኝ ከሱ ከቀሰምኩት ልምድ በመነሳት አንድ አሰፋ የሚባል ሾፌር ነበረ የሚያውቅ። ይህ አሰፋ የሚባል አሰፋ ወልደ ገብርኤል የታወቀ ከጋዜጠኞችም በላይ ወሬ የሚያነፈንስ የት ቦታ ሄደው ምን ማግኘት እንደሚገባው የሚያውቅ የታወቀ ሾፌር ነበር እና አንድ ወቅት በከተማችን ምን ይወራል የሚለውን ፕሮግራም ስናፈላልግ እናጣለን። እታች ቃሊቲ እንወርዳለን፣ ፒያሳ እንወጣለን፣ በተለያዩ አቅጣጫው ስንሄድ ማግኘት ያቅተናል።
ወሬ ጠፋ።
መጨረሻ ላይ ወሬ ጠፋ። መጨረሻ ላይ ወደ ፒያሳ እንሂድ አለን። በኋላ ወደ ፒያሳ ስንሄድ ልክ ቸርቸር ጎዳና አካባቢ ስንደርስ አንድ ሰውዬ ሚስቱን ይዞ በዱላ ይነርታል። ከዛ አቁም አቁም አልኩት። መኪና ዞረና ከፊቱ አቆመ። ዱላውን እያሳረፈባት እሷም እየጮኸች አገር ይሰበሰባል። ማይክሮፎናችንን ጠምደን ሴትዮዋን ስናነጋግራት ታሪኩን ዘርዝራ ነገረችን። ያንን ታሪክ ከያዝን በኋላ የህግ አካላት ነው ይሄድ ነው ሰው በአደባባይ መደብደብ ይችላል ወይ ሚስትስ ብትሆን ሰው አህያ አይደለም ብለን በዛ ላይ አስተያየት እንዲሰጡ አድርገው በጣም ቆንጆ የሆነ የሚወደድ አስተያየት ቀርቦ ደስ የሚለኝ ፕሮግራም በህይወት የሚያስታውሰው አዌቱ ስሜቶ ከተወልኝ ቅርስ አንዱ ነው ብዬ አስታውሳለሁ። አዌቱ በጣም ጎበዝ ነው። ቢዚ እስኬጁል አለው ብዬ አለው ቅድም በተለያየ ማህበራዊ ጉዳዮች ስለሚሳተፍ ብዙ ጊዜ ፕሮግራሞቹን የሚሰራው መጨረሻው ሰዓት ላይ ነው። እኔም ብዙ አቅጣጫ ማይክሮፎን አስይዞ በዚህ ቦታ ሂድና እንዲህ አድርግ አምጣ ይለኛል። እኔ ኤዲት አድርጌ አስተካክዬ እጠብቃለሁ። መጨረሻው ልክ 10 ደቂቃ ሲቀረው ወደ ስቱዲዮ ገብቶ የሚሰራው ተአምር ስታየው በጣም የሚያስደንቅህ በጣም ጎበዝ በጣም ጠፍጠፍ ያለ የአማርኛ ችሎታ ያለው የእንግሊዝኛ ችሎታ ያለው በጣም ከምገረምበት ደግሞ አንድ ጊዜ ምን ይለኛል እና አብረን ከተማ እንሂድ አለኝ። አዲስ አበባ ፓርላማ አካባቢ እንደዛ ስትገባ ኦክስፎርድ ፕሪንቲንግ ፕሬስ የሚባል ነበረ።
አዎ፣
እዛ ውድድር ያካሄድ ነበረ። ስነ ጽሁፍ ነው። እሱና ጸጋዬ ገብረመድን ለዚህ ውድድር ይፈተናሉ። አውይቱ ቢዝነስ ስላልነበረው ወደ ማታ አካባቢ ሄዶ ሲጽፍ ያድርና ሰዓቱ ስለደረሰበት ወስዶ ለፕሪንቲንግ ፕሬሱ ይሰጣል እና ኤዲት አላረገው ለኔ ምን ይለኛል አይዶ ኤዲት አላረኩትም ግን ዝም እየሰጣውኝ አለ ሁለተኛ ነው የወጣው እና በጣም የሚደነቅ ፕሩፍ ሪድ ባረግ ኖሮ በጣም እንትን ብሎ ሲቆጭ አስተውሰዋለሁ
አንደኛ ይወጣ ነበር
አወይቱ እንደም በህይወቴ አወይቱ እንደም ሁሌ በህይወቴ ማረሳው በለጋሃር አካባቢ ሳልፍ ነው እና አንድ ቦታ ላይ ይልኛል የት ዘዋለው ቡፌ ደዳላ ጋር ይልኛል በሁለት ብር ከ50 ሙሉ ኮርስ ምግብ በልተን እንወጣለን በዛን ጊዜ ማለት ነው እና በጣም አዝናለሁ በእውነት ልዩ 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 ስሜት ነው ያለኝ በጣም የቀረበ ግንኙነት ነበር በጣም የሚወደድ ሁሉም የሚያደንቀው ሰው ነው በተለይ በእንግሊዝኛ ቋንቋ ችሎታው ማንንም ሰው የሚያደንቀው በተለይ ይሄ ትራንስሌሽን ይሄ ፕሮንቱ ትራንስሌት ያደርግ ሁሉ ሰው የሚወደድ እሱ ደግሞ በመካኒክስ ቤተክርስቲያን አካባቢ ካሉ ወጣቶች አካባቢ ይሰራ ስለነበረ ከነሱ ጋራ ከውጭ ከሚመጡት ጋር ብዙ ይሰራ ስለነበር ከፍተኛ ልብ ያሳብቷል እና ይሄንን ነው እኔ የማስተውተው
በጣም ብዙ ነገር ነው ኃይሉ ያስተውስከን እኔም እንኳን ከእናንተ በኋላም ቢሆን ማስተዋቂያ ምስጢር የገባሁት አንዳንዶቹ ነገር ማስተዋወሳቸው ናቸው በሁለት ብር ተኩል ጥሩ ምሳ የሚበላበትን ዘመንም ማስተዋወስከኝ በፌደራል ጋርም ባይሆን በሁለት ብር ካምሳ
ዛሬ ስንት እንደሚሆን ይገምቱን
በሁለት ብር ካምሳ የፈረንጅ ምግብም ባይሆን ጣባ ሙሉ ክትፎ የበላንበት
ሶስት ቁርስ ነው ቆም
በጣም ድንቅ ነው መልስካቸው ምንም አላሰረፈልህም ኃይሉ
ምን አሰረፈልኛል ሙሉ ሸረፈ ይወል
አንተ ዝምልህ ምን አለ
ያው ወይቱ ሌላው ችሎታው የግጥም በአማርኛ በእንግሊዝኛ እንዴት ያሉ ግጥሞች ገጥም ነበር በፕሮግራም ተወዳት ነው የሚያስገባቸው ነገሮች ተገኝሉ ናጥሩ ጻፊ ነው በጣም ጥሩ ጻፊ ነበር ንባብ 500 600 ቃላት በደቂቃ የሚያነብሰው ትልቅ ቮሊዩም መጽሐፍ ሰጥተው በአንድ ቀን የሚጨርሰው ነበር
ትልቅ
ችሎታ የነበረው ሰው
የመድረክም ባለሙያ ነበር ይባላል ትወና
አለ ትርትር ሱማ አሜሪካን ሀገር ድረስ የሚታወቅበት አሜሪካን እንደውም 31 አመት ሙሉ በተለያዩ የታወቁ አሰልጅኖችና ሼክስፒር ካምፓኒ የሚባሉ ሁሉ የሰራ ሰው ነው ሆቴሉን ሁሉ በመሪቷናይነት የሰራ ሰው ነው
ታውቃለህ የሚገርም
አሜሪካን ሀገር ይሄን ማውቀው ነው
ሁለገብ ጋዜጠኛ ነበር መቼም በጣም ያሳዝናል መልካም እንግዲህ ለዘመድ አዝማድ በተለይም ለወይዘሮ በቅሳስ መስሶ ያንተ ባለቤት ነች
ለተቱነ ለወይዘሮ እርሚኒያ ጆርጆ
ለነዚህ ሁሉ መጽናናትን እንመኛለን ነፍስ ይማር በእንዲህ አይነት በሐዘን ፕሮግራም ብንገናኝም ሌላ ደግሞ የሚያገናኘን ነገር ይኖርልና በጣም እግዚአብሔር ይስጥልን ስለጊዜያችሁ አቶ ኃይሉ ወልደ ጻድቅ መልካቸው አማ
እናመሰግናለን እሺ አመሰግናለሁ እግዚአብሔር ያክብርልን
በሰሞን ነው በሆነ ድረገጽ ላይ ያየሁት በመድረክ ላይ ሙያው የማደንቀው የምወደውም ነብይ አንድ ስብስብ እየመራ ነበር ጉምቱ ጉምቱ ተወዳጅ ተደናቂ አርቲስቶችም ስለነበሩበት ስለበጎ ስራ ነውና የሚዋዩት በሰፊው ይዋያሉ ደሞ በሚጥምና በሚያስለሰት ሁኔታ ዲያቆን ዳንኤልንም አየሁት ይሄ ነገር ጥሩ ፕሮግራም ሊወጣ ይችላል ብዬ ወደ ዳንኤል ደወልኩና የነብዩን ቁጥር ወሰድኩ አሁን በወጉና በማዕረጉ ላስተዋውቃቸው በአዲስ አበባ ከተማ የባህልና ቱሪዝም ቢሮ ኃላፊና ረዳት ፕሮፌሰር ዶክተር ነብዩ ባየህ እንዲሁም ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው እንግዶቼ ምን ነበር ይሄ ስብስብ ረዳት ፕሮፌሰር እስቲ እርሶ ይጀምሩ
የዚህ ሐሳብ ዋናው የተነሳው ከአዲስ አበባ ከተማ አስተዳደር ነው አዲስ አበባ ከተማ አስተዳደር እንግዲህ አዲስ ከንቲባዎች ምክትል ከንቲባዎች አሉ እነሱ እንደገናኛም ደግሞ ወደዛ ውስጥ ከሄድን በኋላ በሀገራችን ውስጥ አሁን ብዙ ተስፋ አለ ብዙ የአንድነት ምኞት አለ ከዚህ ሁሉ ውስጥ ደግሞ የበጎ የማድረግ ፈቃድም በጣም በብዙ ዜጎች ውስጥ ይታያል። ይሄንን ነገር እንደው ምንድን ነው ማድረግ ያለብን የሚል ውይይት ተካሄደና አንድ ሀሳብ መነጨ። ከዛ ውስጥ አዲሱን አመት እንግዲህ በአዲስ መንፈስ ለመቀበል አንዲት እስቲ የምትመራን ሀሳብ የምትይዝ ቃል እናምጣ ብለን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግሮች የመልካም ሀሳብ መንፈሶች ውስጥ የተወሰነ አንድ ቃል አንድ ሀሳብ አዘጋጀን። ይሄ ምን መሰለ የሚለው አዲስ የአዲስ ተስፋ ቀመር ይላል። ጥላቻን መቀነስ፣ ያለንን ማካፈል፣ ይቅርታን ማባዛት፣ በፍቅር መደመር የሚል ነው። እነዚህን ሀሳቦች እንግዲህ ወደ መሬት ለማድረግ በተለይ በተለይ ደግሞ ያለንን ማካፈል በሚለው እንጀምርና በጎ ፈቃድን በየት በየት በኩል እናርግ ስንል የመጀመሪያዎቹ ያው በበጎ ፈቃድን በብዛት የሚሰሩት የስነ ጥበብ ሰዎች ናቸው። የስነ ጥበብ ሰው ሀሳቡም ልቡም መንፈሱም ከወጣበት ማህበረሰብ ጋር የሚያያዝ ቶሎ የሚሰማው በመሆኑ እስቲ ከነሱ እንገናኝ ብለን ወደ 170 የሚሆኑ ከሁሉም የስነ ጥበብ ዘርፍ የተወጣጡ ናቸው። እንግዲህ ያየኸው ምስል ላይ በካፒታል ሆቴል ውይይት ነበረን።
ኦ ካፒታል ሆቴል ነው።
እዛ ለት ምክትል ከንቲባው የአዲስ አበባ ኢንጂነር ታከለ ኡማ፣ እንደዚሁም ምክትል ከንቲባው ወይዘሮ ዳግማዊት ሞገስ ነበሩ። ሌሎቹ የስነ ጥበብ ሰዎቹ እንዳልኩ የቀረ ሰው እንደው ከተላላቆቹ ሰዎች የቀረም የለም እስከሚባል ድረስ ነው የተሰባሰቡት። እነዚህ ሰዎች እንግዲህ አንድ የሚሰሩት ስራ አለ። በሚቀጥለው ሳምንት ጀምሮ አዲስ አበባ ውስጥ ቤት የፈረሰባቸው እንግዲህ ብዙ ጊዜ እንደምታውቀው በእኛ በኢትዮጵያ ባህል አዲስ አመት ሲመጣ ምንም የሌለው ሰው እንደው ቢያንስ ቤቱን ያጸዳል፣ ይጠርጋል፣ ትንሽ ቀለም ያለው ቀለም ይቀባል። እኛ ግን በአዲስ አበባ ውስጥ ወደ 114 የሚሆኑ አዲሱን አመት ምንም ለማድረግ የማይችሉ ቤታቸውን ሰዎች ተመርጠዋል። እነዚህን ቤቶች እነዚህ የስነ ጥበብ ሰዎች ራሳቸው ምስማሩን መተው፣ ቆርቆሮውን አርገው፣ ጭቃውን አብኩተው፣ ማገርም ከፈረሰ አስረው በጉልበታቸው አርአያ የሆነ ስራ እንዲሰሩ የሚያደርግ ነገር ነው እንግዲህ አንዱ የታሰበው። ከዚህ ውጪ ደግሞ 30,000 የሚሆኑ ተማሪዎች አሉ። ትምህርት ቤት ሲሄዱ የሚለብሱት ዩኒፎርም የሌላቸው እንደገና ደግሞ ደብተር መማሪያ ደብተር መግዛት የማይችሉ መጻፊያ እስክሪፕቶና እርሳስ መግዛት የማይችሉ የቦርሳ መያዣም እንኳን ለማግኘት በጣም የሚያስቸግራቸው 30,000 የሚሆኑ በጣም ብዙ ነው። እውነቱን የቁጥሩን ስሰማ በጣም ያስደነግጥ። ባለፈው ሰኞ ደግሞ ታዋቂ አትሌቶች፣ የኢትዮጵያ ታላላቅ አትሌቶች፣ የስፖርት ባለሙያዎች እንደዚሁ ተሰባስበው ነበረ። ሻለቃ ኃይሌ ገብረስላሴ፣ ነቀነኒሳ በቀለ፣ ነገንዘቤ ዲባባ፣ ነገብረ እግዚአብሔር ገብረ ማርያም፣ ነስለሺ ስህን ከስፖርት ከእግር ኳስ ደግሞ ነጋሽ ሰውነት ቢሻው፣ የቡና የኢትዮጵያ ቡና የደጋፊዎች ዋናዎቹ መሪዎች፣ የቅዱስ ጊዮርጊስ የእግር ኳስ ክለብ እንደዚሁ የደጋፊዎች መሪዎች፣ ሁሉም የስፖርት ጋዜጠኞች በሙሉ ተገኝተው ልክ የስነ ጥበቡ ሰዎች እንዳደረጉት እነሱም ከፍተኛ ድጋፍ ለማድረግ ቃል ገብተዋል በሰኞ ዕለት። ከዚህ ባለፈ ግን ገንዘቡና የሚሰባሰበው ነገር ብቻ ሳይሆን መንፈሱ ቅድም እንዳልኩ የበጎ ማድረግ መንፈሱ በሀገራችን በሙሉ እንዲስፋፋና በተግባር እንዲታይ ስለምንፈልግ ከነሐሴ 23 እስከ 26 ድረስ አዲስ አበባ ውስጥ ባሉት ዋና ዋና አደባባዮች ላይ ድንኳን እንጥላለን። እንደ ድሮ እንደ ሀገራችን ወግ በቤተክርስቲያንም ጃንጥላ ተገልብቶ እንደሚለመነው ቆመን በየአደባባዩ ደብተር፣ እስክሪብቶ፣ ዩኒፎርም ለልጆች የሚሆን የመሳሰለውን እንግዲህ ሰው ፊት ኮመን እንጠይቃለን።
ከመጪው ረቡዕ ጀምሮ ነው ማለት ነው። እንደው ግን
ይሄ ነው።
እሺ፣ አቋርጬ ከሆነ ይቅርታ፣ እንቀጥላለን። ይሄ የአዲስ ተስፋ ቀመር ነው እንግዲህ ይሄ ስብስብ አላማ አድርጎ የተነሳው በተለይ ለአዲስ አመት አዲስ ነገር ለየት ያለ ነገር እናድርግ ነው። ቤት የፈረሰባቸውን በመጠገን የመሳሰለ በአዲስ አመት ፈረንጅ ሀገር ነው ቤት የሚቀየረው፣ አዲስ ሶፋ የሚገዛው አሮጌው እየወጣና በኢትዮጵያ ደግሞ አዲሱን አመት በአዲስ ለመቀበል እንዲችሉ ለሰዎች መልካም ነገር ነው የምታረጉት። እንዲህ አይነት ነገር ማስታውሰው ጆሲ ኢን ዘ ሃውስ የሚባለው ዮሴፍ የሚባለው አርቲስት በየአመት ባሉ በግ እየገዛ እየሄደ የሚጠይቀው እናንተ ደግሞ በብዛት አቀናጅታችሁ
ይሄን ለታረጉ አስባችኋል? ምናልባት ይሄ ወጣት እዚ እናንተ ስብስብ ውስጥ እንዳለ እንደሌላ አላቀም አላየውትም በዚህ ባየውት መስሉ
አለ።
መልካም ጥሩ ነው። እና ጉምቱ ጉምቱ በጣም ትልልቅ አርቲስቶች ያሉበት ስብስብ ነበር። መልካም ነገር ነውና ዲያቆን ዳንኤል ክብረትን ደግሞ እዚህ ውይይቱስ የጋበዝኩት የበጎ ሰው ሽልማት በየአመቱ እንደምታደርግና ቃልለን ብዙ የሚገባቸውን ሰዎች ያሳወስክ ላደረጉት አስተዋጽኦ ግብዣ ማን ነው ምስጋና ታቀርብ ነበር ሽልማት ሰጥ ነበርና ይሄ ነገር ከዳንኤል ስራ ጋር የተገናኘው ምንድነው ይያልኩ አንተንም እዛው አይቻለሁ ንግግር ስታረግ እንዴት አገኘው ዲያቆን ዳንኤል ይሄን ነገር ካንተስ ስራ ጋራ ምን ያህል ተቀራራቢ ነው?
ከኛ ስራ ጋራ በመንፈስና በአላማ አንድ ነው።
እሺ።
እኛም የበጎ ሰው ሽልማትን ስንጀምር ዋናው አላማችን ሁሉ ነገር በመንግስት መስሪያ ቤት በእርዳታ ድርጅቶች እንዲህ ባሉ ነገር ብቻ አይሰራም። እያንዳንዱ ዜጋ ኃላፊነት የሚሰማው ዜጋ መሆን አለበት። ጥቂት ያለው ማካፈልን መልመድ መቻል አለበት። በሌላውም ዓለም እንደዛ ነው። በተለይ ደግሞ ሰዎች በእውቀት በሀብት በሌላ ነገር እየበሰሉ ሲሄዱ ለሌላው በጣም እየተረፉ ነው የሚሄዱትና ዘንድሮ በጣም በተሳካ ሁኔታ ደግሞ ቀደም ነብይ እንዳለው ታዋቂ የኪነ ጥበብ ባለሙያዎች ተሰብስበው በጣም አንጋፋዎች ጀምሮ እስከ ጀማሪዎች ድረስ ተሰብስበው ይሄን ነገር ለመጀመር ይሄ የመጀመሪያው እንጂ የመጨረሻው እንደማይሆን ከዚህ በኋላ በአገሪቱ የበጎ ስራ አገልግሎት ውስጥ እንደውም ግንባር ቀደም ሆነው እንደሚሳተፉ ሌሎችንም ችግሮች እንደዚህ የሚቀርፉበት መንገድ ሁሉ እንደሚፈጥሩ ሲናገሩ ነበር። ይሄ እንግዲህ እየተባዛ መጥቶ ወደ ሯጮቹ ወይ ደግሞ ዳፊቶቹም ተዛውሯል። ነገ ደግሞ ሌሎቹ ነጋዴዎቹ ሌሎቹ እንደዚህ ይያል ይችን ሀገር በጋራ ነው የምንጠቀምባት፣ በጋራ ነው መከራም የምናይባትና በጋራ ነው ኃላፊነት ወስደን ልንሰራ የሚገባው በሚል አሁን ጥሩ ተነሳሽነት አለ። እንዳልኩት በመንፈስ እኛም ከምናዘጋጀው ሽልማት ጋር አንድ ነው። በአፈራር ይሄ የአዲስ አበባ መስተዳድር የጀመረው አሁን አዲሱ መስተዳድር በእውነት በጣም ትልቅ ተነሳሽነት አለ። እዚች ሀገር ውስጥ አዲሱ መሪዎቻችን ሰው ሰው ወደ ማለት የመጡበት ዘመን ነው። አሁን በቅርቡ እንኳን የከተማው ምክትል ከንቲባ 27 አመት ሙሉ ሲኖሩ ከንቲባቸውን አይቶ የማያውቁትን የአዲስ አበባ መዘጋጃ ቤት ካፍቴሪያ አገልግሎት የሚሰጡትን ሰዎች በታች እነሱ የሚሰሩበት ጓዳ ገብተው ባናገሯቸው ጊዜ የተሰማቸውን ስሜት እያየን ነበርና እንዲህ አይነት ሰዎችን መንፈስ ከፍ የሚያደርግ አንድ ሀገር መንፈሷ ከፍ ካለ ቀሪውን ችግር መፍታት በጣም እዚህ ሀገር የመንፈስ ዝቅታ ነው የነበረው። እንደውም ከዝቅታም አልፎ ዝቅተት ውስጥ ገብተን ነበር።
በጣም ድንቅ
ነው። ከተስፋ መቁረጥም ወርደን ነበርና አሁን ግን የመንፈስ ከፍታ በሁሉም ሰው ላይ ይታያል። በቃ እንዴት ላገልግል የማይል ሰው የለም። ምን ልስራ ለዚህ ሀገር የማይል ሰው የለም። እና ይሄንን ይዘነው መቀጠል ከቻል በእውነት ይህ ሀገር እንደው ያ በተምኔት የምናስባት ኢትዮጵያ ላይ መድረሷ የማይቀር ነው። እና የበቀደሙም የኪነጥበብ ባለሙያዎቻችን ይሄንን ያሳየን ነው።
እንደው በእውነቱ በጣም ይበል የሚያሰኝ ብቻ ሳይሆን እኔም አብሬ በተሳተፍኩ የሚያሰኝና የሚያስቀና ነው። መንፈሳዊ ቅናት የሚያስይዝ ነው። በነገራችሁ ላይ የኪነጥበብ ሙያተኞቹ ታዋቂዎቹ አለም ፀሐይና አበበ በለው ወደ ኢትዮጵያ እየመጡ ነው። ከእናንተ ውይይት በኋላ አቀርባቸዋለሁ። እንግዲህ እነሱን ደግሞ በዚህ ጉዳይ ላይ ከተባችሁ ስትልኩልን እዚህ ደግሞ ሀገር እንዲህ አይነቱ ነገር እንደሚጀመር እነሱ ወጣንያን እንደሚሆኑ ተስፋ አደርጋለሁ።
በጣም ደስ ብሎኛል። አለምን ለመቀበል የተሰባሰበው ኮሚቴ ውስጥ እየሰራን ያለ ነው። አዲስ አበባ እሷም ስትመጣ ይህን ስራ እንደምትቀላቀለን ተስፋ እናደርጋለን።
አበበ በለውም አብሮ ይመጣል ማለት ነው። አርቲስትም ነው እሱ ደግሞ በጋዜጠኝነቱ ላይ ያተኩረ።
አበበ በለው፣ ተክሌ ደስታ እንደሚመጡ ሰምተናል።
መልካም። እነሱም መጥተው እንግዲህ እናንተን አራይ ይከተላሉ። በጣም ጥሩ ነው። አንድ ግን ቀደም ሲል ወደ 170 ሰዎች ነበሩ በዚህ በሆቴል ውስጥ ተገናኝታችሁ የተወያያችሁት፣ ከዛም በላይ ቁጥሩ ጨምሯል። ሰኞ ለታም ሌሎቹ ተደምረዋልና እንግዲህ የመደመር ዘመን ነው። መልካም ነው። ነገር ግን ብዙ ሰው በበዛ መጠን ስራው ምናልባት በአግባቡ መሰራቱ አንዳንዴ የሚያጠራጥር ሁኔታ አለና ምን ያህል ትከፋፍሉታላችሁ? በዘርፉ ዳንኤልም ብትጀምር ይችላል።
የብዙ ሰዎች ተነሳሽነት አሁን ያለው የአገሪቱ መስሪያ ቤት አወቃቀር ከሚችለው በላይ ነው። እንዲህ በዜግነት ስሜት ተነሳስቶ ለሚመጣ ዜጋ ገና አልተዘጋጀ። አሁን የፌዴራል መንግስቱም የአዲስ አበባ መስተዳድርም እንደገና ቁጭ ብሎ ማሰብ ያለባቸው ጉዳይ ቢኖር እንደዚህ አይነት የበጎ ፈቃድ አገልግሎት ሰጪ ሰዎች ከሀገር ውስጥም ከውጭ ሀገርም የሚመጡትን በትክክል መዝግቦ ተቀብሎ ከዛ በኋላ አሰማርቶ ከስምሪት በኋላ ሪፖርት ሰርቶ እነዚህን ሰዎች አመስግኖ
ደሞ መሄድ ሲገባቸው ሌላ ነገር ምሸኝ አሰራር ማዕቀፍ ህግ እና ተቋም ያስፈልገናል።
ያን ማለት ነው ልክ ነው።
የሰው ልብ በጣም ከልብ አዎ ከልብ በላይ ተነሳስቷል። አሁን እነ ነብይ እሱን እየሰሩ ነው። አሁን ለዚህ ለአዲስ አመትና ከአዲስ አመት ጋር ተያይዘት ለሆነው እንደ ሙከራ ይሄን ተጀምሯል። የዚህን ውጤት ደግሞ አይቶ ወደ ተቋም ወደ አሰራር ወደ ሌላ ነገር መሄድ ያለበት ቁጭ ተብሎ የሚታሰብበት ጉዳይም አለ። ይሄን አሰራር አይተን ነብዩም የፌደራል መንግስቱም ተቋማዊ ወደ ማድረግና ይሄን የሚሸከም አሰራር ወደ መዘርጋት መሄዳቸው የማይቀር ነው
ማለት ነው። ነብዩም እዛ ላይ እንደጨምሩበትን ፈልገው ይሄ ከአንድ ሚኒስትር መስሪያ ቤት የበለጠ ነው፣ ግዙፍ ነውና ቀላል አይሆንም። ጥሩ የመሆኑን ያህል ከብዛት የተነሳ የሚሰራው ከሚሰራው ይልቅ የማይሰራው እንዳይበዛ ካለ ስጋት ነው ይሄን ጥያቄ የሰነዘርኩት። እሺ ነብይ
በጣም ትክክል ነው። አሁን ዳኒ እንዳለው እስቲ እኔ ደግሞ ያጋጠመንም ስነግራችሁ ይሄ ነገር አዲስ የጠየቀው ነገር የእውነት ፈተና እንደሚሆን ትረዳላችሁ። እኛ አሁን በስነ ጥበብ ሰዎች ጀምረን አትሌቶች ጥያቄ ያቀረቡ ተገናኘን። አሁን ደግሞ እንደገና ከውጭ የሚመጡት ኢትዮጵያውያን ዳያስፖራ አባላት ጥያቄ አቅርበው ልንገናኝ ነው ከ200 በላይ የሚሆኑ። እንደገና ደግሞ ከዛ በኋላ ባለ ሀብቶች ደግሞ ጥያቄ እንዳቀረቡ ሰምቻለሁ። ራሳችንም እንደ በጎ ፈቃድ ከተሰጠን ስራ ወጥተን ነው እያስተባበርን ያለ ነው። ወደፊት ግን አንድ ትልቅ አካል መቋቋም አለበት።
ጥሩ ነው። እንግዲህ ጅምሩ መልካም ስለሆነ ነው እንደው ጀመር ያደረግነው በውይይት። ወደፊት የሚቀጥል ነው ይሄ ውይይታችን። ዛሬስ ምን ላይ ናችሁ ማለታችን አይቀርም። በአዲስ አበባ ከተማ የባህልና ቱሪዝም ቢሮ ኃላፊ ረዳት ፕሮፌሰር ነብዩ ባዬ እንዲሁም መዋዘ ጥበባት ዲያቆን ዳንኤል ክብረት ላመስግንና በዚሁ ላብቃ። እናንተ እንደው ለመቋጫ የሚሆን ነገር አለን ካላላችሁ በስተቀር
በየራሳችን አሁን ብዙዎቹ ያደረጉት እንዳሉት የምንችለውን ለሀገራችን እናድርግ። መተን በምናየው አሰራር በምናየው ህግና በምናየው መዋቅር ተስፋ ሳንቆርጥ የወደፊቱን አስበን ሁላችንም በበጎ ፈቃድ የምንችለውን ሁሉ ካደረግን ኢትዮጵያን ወደምንመኛት ከፍታ ማድረሳችን አይቀርም ነው ምለው። አመሰግናለሁ ይህን እድል ስላገኘሁ።
እሺ ነቢይ፣
እኔ እንግዲህ የምጨምረው ምንድን ነው ይሄ የበጎ ፈቃድ ስራ በመላው ዓለም ያሉትን ኢትዮጵያውያንም ጭምር የሚያካትት መሆኑን ለማንሳት ፈልጋለሁ። መንፈሳዊ ቅናት ያደረባቸው እንዴት አድርግ ይሄን ነገር እንደው በተቀላቀልኩ የሚሉ ኢትዮጵያውያን በመላው ዓለም ሊያገኙን ይችላሉ። ክቡር ከንቲባውን ማግኘት ይችላሉ። እኛንም ማግኘት ይችላሉ። እና በዚህ በጎ ተግባር ውስጥ መሳተፍ ይችላሉ ነው የምለው። በተረፈ ስለሰጣችሁን እድል በጣም እናመሰግናለን።
እግዚአብሔር ይስጥልኝ ስለ ጊዜያችሁ። በዚህ ነገር የማይነሳሳ ሰው ያለ አይመስለኝም። በጣም ጥሩ ነው። በርቱ። መልካም እድል እመኛለሁ።
አሜን። በመጨረሻ አንዲት ብቻ እድል ይሰጠኝ።
እሺ ደግሞ
እኔ በዚህ አገልግሎት እስከዛሬ ድረስ በአይናችን ብዙዎቻችሁን ያላየናችሁ በዚህ በአሜሪካ ድምጽ ሬዲዮ የምትሳተፉ ጋዜጠኞቻችን አሁን በተፈጠረው እድል እናንተም አዲስ አበባ ላይ ተገኝታችሁ እንደምናያችሁ ተስፋ አደርጋለሁ ለማለት ነው።
ቸኩለ ይሆናል በእውነቱ። እግዚአብሔር ይስጥልን መልካም ምኞት ነው። እሺ አሁን ተራው የንጉሴ አክሊሉ ነው። ቀጥላ ንጉሴ።
የዘመናዊ ትምህርት አጀማመር በኢትዮጵያ ዝክረት ማለም የትናንት ማስታወሻ ክፍል 1 እንግዳዬ ወደ ኋላ ሄደው
አግደው የሚባለው አንዳንዱ የመንዜ ስም ነው ይላሉ፣ አንዳንዱ ደግሞ የጎጃም ስም ነው ይላሉ። አያቴ ግራዝማች አግደው ይባላሉ። አባቴ ረዴ ናቸው። ጣሊያን ሊወጣ ሲል ነው የገደላቸው። አርበኛም ነበሩ። ግን አባቴ ግን አብዛኛውን በከፋ ጉንደብረት እንዲሁም በወለጋ ትልቅ መንግስት ባለሟል ነበሩ ከአፄ ምኒልክ ጊዜ። በዛ ምክንያት ነው ግን የአካባቢ ስም አለኝ። አንተ ነህ ነው የሚሉኝ በአካባቢ ልጆኛ። ሸዋ ስመጣ አባይን ሲሻገር ስሜን ለወጡት። ሌላ ፓስፖርት ሰጡኝ። በቃ እሱ ነው
ማቤተሰቡ
ቤት የለዚህ የሸዋ ዘመዶች ናቸው።
ሸዋን ምሰላም
እዚያው በቃ አደረበ እንጂ አግደው አብዛኛውን ግራዝማች አግደው። እርግጥ የጎንደር ስም ነው፣ ስሪቱ ጎንደር ነው። ግን እዚህም ይወዱታል። አግዴ ነው የሚሉት የሸዋ ሰዎች።
እንግዲህ ትምርታል አስተዳደጋል እሺ እነዚህ ነገሮች ደግሞ እናያቸው
ደጀን የሚባል ከጓጽዮን ባሻገር አባይ ተሻግሮ አፋፉ ላይ ነው የተወለድኩት በልጅነቴ አባቴ በመሞታቸው ምክንያት በጣሊያን ወደዚህ ሀገር መጣን ጊዜ ግርማዊነታቸው የአዳሪ ትምርት ቤት ያስገቡ ነበር እዚህ አጎቴ መላከ ገነጡ መልሳን የሚባሉ አመጡኝ እህቴ ወይዘሮ ልፍነሽ ረዴ አባቴን ልጅ ወንድሜን አመጣለው አሉ ከዚያም በመንልክ ትምርት ቤት ከጽፈት ሚኒስቴር ተጻፈልኝ ግን ጥሩ እድል ያጋጠመ ቅዱስ ላሴ መንፈሳዊ ትምርት ቤት ተመደብኩ የሃይማኖት ትምርት ብዙም ባይኖረኝም በላይ ላይ ፈሰሰ ብዙ ላይ ግብረ ገብነት ትምርት አምካል ያላማ ጽናት ሁሉ የተማርነው እዚያ ነው ምክንያቱም ግብጾች እና ህንዶች ነበር የሚያስተምሩት የኛም ደግሞ የተመረጡ ሊቃውንት ነበሩ በዚያን ጊዜ ትዝ ይልህ እንደሆነ አንተም ወጣት ሆነ ትምህርት ቤቶች ባዕድ አይደሉም ለመንግስት ራሱ ዳይሬክተር ዋና ዳይሬክተሩ ይቆበኛቸዋል ሚኒስትሩ ይመጣሉ ምክትሉ ይመጣሉ ጃንሆይ ይመጣሉ በአመት ሁለት ሶስት ጊዜ ይመጣሉ
ጃንሆይ
አዎ እሳቸውም በአመት ባለ ጊዜ ከገና ሌላ ይመጣሉ መጥተው ስጦታም ተሰጥቶ ይከዳል እንደ ምግብ አይነት እንደ ምናምን ነገር አትክልት ይዘው ወይን ይዘው ነው የሚተከተሉ የሚመጣው እዛ ወን 12ኛ ክፍል እንደጨረስኩ እንግሊዝ ሀገር ሄድኩ እንግሊዝ ሀገር ተማርኩ ኖቲንግሃም ዩኒቨርሲቲ ነው ኦክስፎርድም ነበርኩ ከዚያ መጣው ስመጣ እኔ ጃንሆይ ጋር ቀረብኩ እና እሳቸው ደግሞ ቅዱስ ላሴ ነው የተማረ ሲባል የኢትዮጵያን ሃይማኖት አደራ ጠብቃሉኝ ግን ትምህርት ሚኒስቴር የመምህራን ዲን ነው የሚሆነው ብሎ መምህራን ያን ጊዜ ተስፋ ኮከብ ትምህርት ቤት አካባቢ የአንደኛ ዓመት ኮርስ ነበረ እና አለቃዬ አማረ ጉልላት ይባላል የታወቁ ነው በጣም የታወቀ ምሁር ነበር አማረ ጉልላት እሱ መከተል ሆንኩና ተመደቁ አልከፋኝም እንደውም ጥሩ ኢትዮጵያን እየተሻለ በየቀኑ አወቅኳት ከዚያ ሚስት አገባው ከዚያ ደግሞ ክቡር አቶ አካል ወርቅና አንዴ ኤርትራዊ ነው አቶ ኃይለ ምስኪያል ምስክና ዳይሬክተር ጀረናለው እንድፈጠር አደረገ የአሜሪካን USAID ስኮላርሺፕ አገኘው እንደውም ከኦክስፎርድ የተሻለ ኮሎምቢያ ዩኒቨርሲቲ ኒውዮርክ ገባው ማስትሬቴን አገኘው ከዚያ ለመጣው ስመጣ ደግሞ እንደውም ጥሩ አጋጣሚ ነው ከዚህ ቀደም የሄደው ለመምህራን ማሰልጠኛ የሰው ኃይል ለማዳበር ነው ያግደው አይነት ሰው እንፈልጋለን አሉና ወደ ኮተቤ መምህራን ማሰልጠኛ ወደ ኮተቤ ሲሄድ እዚያ ደግሞ እንደገና ዲን ሆንኩ እንደ አማረ ጉልላት ነበርለት እንዲህ ጊዜ አላ ጌታቸው መኩሪያ ነበር አለቀ ዘውድና ይምታቱም ነበርለት ትንሽ ጊዜ አዎ ዶክተር ዘውድነህም ነበረ ከዚያ በሶስተኛው ቀን የምልክ ትምህርት ቤት ዲሬክተር ሆናል ተብዬ ተሾምኩ የምልክ ትምህርት ቤት ከአዲስ አበባ ውስጥ ለተፈሪ መኮንን አይደለም ትልቁ የምልክ ትምህርት ቤት ዲሬክተር መሆን በጣም ደጅ የሚያስጠና ነው እርግጥ ነገር አለው ጭቅጭቅ አለው ግን ይወደዳል እና ባጭሩ ይሄ ነው
ለዛሬው አመሰግናለሁ ሁለተኛውን ክፍል በሚቀጥለው ጊዜ እናቀርባለን
ተማር ልጄ ወገን ዘመድ የለኝ አፍቀኝ ምከጄ ተማር ልጄ ለሳ አይነ ላስተማር እንሰውን ከኑ ጨለማ ተማር ልጄ ተማር ልጄ ወገን ዘመድ የለኝ አፍቀኝ ምከጄ ተማር ልጄ ለሳ አይነ
ዓለም ፀሐይ ወዳጆና በበበለው አዲስ አበባ ሊገቡ ነው የሚል ማስታወቂያ ካነበብን ሰነባበትን። እኔም አሉበት ቦታ ደውዬ እናንተ እውነት ነው እንዴ? አረ እንኳን ደስ ያላችሁ አልኩና ዓለም ፀሐይ ከ27 አበም ከ20 አመት በላይ ቆይተው ወደ አገር ወደሚወዱት ህዝብ መሄድ ስሜቱ ምን ይመስል ይሆን ብዬ ጥያቄ ጀመርኩ። ዓለም ትጀምራለች።
በጣም ነው ከልብም አመሰግናለሁ አዲስዬ ንድል ስለሰጠህን። እውነት ነው ቀደም ሲል እንደገለጽከው ከ27 አመታት በኋላ ወደ አገር መመለስ ረጅም እድሜ ነው። የአንድ ሰው የጎልማሳ እድሜነቱን ራሱን እድሜውን ጨርሶ ኮሌጅም ቢሆን ተመርቆ ትዳር ይዞ የሚወልድበት እድሜ ነው። ቀላል እድሜ አይደለም። እኔም በአስተሳሰብም በእድሜም በህይወትም አመለካከት ልዩ ደረጃ ላይ ሆኛለሁ። ሀገሬም እንደዛው በብዙ ነገሮቿ ተለውጣ ነው የማያት ደረቀትም ቢሆን ገነ ከሀገሬ ከወጣሁበት ጊዜ ጀምሮ ሀገሬ ከውስጤ ወጣ ስለማታቅ ስደት ዓለም ተቀመጠ እንጂ ሰውነቴ ሀገሬ ውስጤ እንዳዘልኳት ስለኖርኩኝ ለዚህም ነው ሀገሬ እንደምን ተናፍቀኝ ውስጤ ማት ያልኩም ጽፈው ስለ ሀገር ስሜት ይሁንና አብሬያቸው የተሳተፍኳቸው ባለሙያዎቼ ግማሾቹም በህይወት ያጣኋቸው ቤተሰቦቼ ሳልቀብራቸው የቀረሁት አባትም እናቴም ባለቤቴም ወገኖቼ ጓደኞቼ የሚያደንቀኝ ህዝብ ያለ አንድ ማስተዋወቅ ስሜን የሚጠራ ማንነቴን ማልገልጽበት ተመልካቼ ኢትዮጵያ ህዝብ እንደገና ለማየት በጥን እንኳን ላየው በቀደም የዝግጅት ኮሚቴው ስለመድረኬ ሲያወራኝ መነጋገር አቃተኝ በጣም አለቅስ ነበር እና ገና ሳስበው በጣም ልዩ ስሜት ነው የሚሰማኝ ያደግኩትም የልጅነት ላብና ወዜን የሚያፈሰስኩትም መድረክ ላይ ነው ያ መድረክ ነው የሚበጠብጠኝ እና ህዝቡ እንኳን እኔን ምን ያህል አስተናጋጅ ትሁት ደግ ቸር ህዝብ እንደሆነ ዓለም ያውቀዋል የህዝቡን አፍቆት የህዝቡ ስሜት ገና ሳረግ ጣፊያችን ምድር ካሁኑም እየበጠበጠኝ ነው እና ልዩ የጭንቅም የደስታም የሀዘንም የተደባለቀ ስሜት ነው ያለኝ አዲስዬ
አበባ አንተም ብትሆን ዓለም ያለችውን ነገር የምትጋራ ይመስለኛል እንደው የበኩልህን እንድሰማ ምንድን ነው ስሜቱ ከሀያ አመት በላይ ቆይተሃል አንተም እና
ዓለም ያለችው እንዳለ ሆኖ በእውነት ወደ ሀገር መመለስ ያስደስታል ረዘም ያለ ጊዜ ቆይተህ ስትሄድ የታወቀ ነው እኔ ይልቅ እንደው ከዛ የበለጠ ያስደሰተኝ ግን እንዳንተ እንዳልከው ከኪነ ጥበቡ ባሻገር በብዛት ፖለቲካው ላይ ተሳተፍ ስለነበረ አዲስ ድምጽ ሬዲዮ አፈጣጠሩ የኢትዮጵያ የፖለቲካ ሁኔታ እንዲስተካከል የበኩላችን አስተዋጽኦ ለማድረግ ነው የዛሬ 20 አመት የፈጠርነው እና ይሄን 20 አመት በአብዛኛው ፖለቲካ ላይ ያተኮርኩትና እኔ አሁን የተሰማኝ ደስታ የሚሄድ ጉዳይ ሳይሆን አገራችን የምንሄድባት አገር መሆኗ ነው በጣም ምክንያቱም በዚህ አጭር ጊዜ ውስጥ እንዲያ ነገር ይመጣል የሚል አስቤው አላቅም ታስታውስ እንደሆነ አንተ ሲሳገናን እኔን እና ዳንኤል የተባለ ኢትዮጵያ ውስጥ ያለ ጋዜጠኛ በምታነጋግረን ጊዜ እንደ ይሄ መንግስት ቢሄድ ምንድነው እቺ ሀገር የምትሆነው እያለ ሰው ይጨነቃል ብለስ ጠይቀይ ለዛ ጊዜ የነበረ ይመልስ ይሄ ነገር ሁሉ ሰው ይጠይቃል አንድ ነገር ሲሄድ እኮ የሚያስኬደው አለ አንድ ነገር ሲለቅ የሚያስለቅቀው አለ እና ያ ነው የሚተካው እኔ እንደውም ህዝብን የወደደ ህዝብ የሚጠይቀውን ጥያቄ ለመመለስ ብቃት ያለው ያ ኃይል ከገዥው ፓርቲ ውስጥም ሊሆን ይችላል የሚል መልስ ነበረ በዛ ጊዜ የሰጠሁት እኔ ተስፋ ነበረኝ እውነት ለመናገር ግን እንዲህ በአጭር ጊዜ ውስጥ ምን ሄድባት ሀገር ደስ ብሎን እንዳለፉት ዘመናት መንግስት ወድቆ እኮ አይደለም እየሄድን ያለው እውነት ለመናገር ከሆነ ኢህአዴግ ነው ያባረረን አሁንም ኢህአዴግ ነው እየገዛ ያለው በእንዲህ አይነት መልክ እንሄዳለን የሚል ግምት ኖሮኝ ስለማያውቅ ለኔ የምንሄድበት ምክንያት ነው የገረመኝ በዚህ አጭር ጊዜ ውስጥ እንደው የይቅርታ ልብ ኖሮን ሟችና ገዳይም ቢሆን አብረን እንኑር የሚል ልብ
ግን አንድ ነገር አንተ ባልከው ላይ ጥያቄ ለሁለታችሁም ሊሆን ይችላል አንዳንድ ሰዎች ሳናግር አሁን ለውጥ እየመጣ ነው አገራት ሄዱም ወይ ስላቸው የለም የከሰሱኝ ወይንም እምጣላቸው ወይም የተጣላዋቸው እመሞግታቸው ባለስልጣናት አሁንም ስልጣን ላይ ስላሉ አልመለስም አልሄድም ይሉኛል ይሄንን ትጋራለህ አበበ ከዛ ዓለምም ትቀጥልበታለች
መቼም የየግለሰብ ችግር ከሆነ በጣም ከባድ ነው አንድ ግለሰብ እኔ በዚህ ደረጃ እንዲሆኛለሁ እንዲህ ተደርጊያለሁና ያን አድራጊም በህይወት አለ እኔ እሱን እንዴት ለነው ተደመር የሚለኝ የሚሉ ወንድሞችና እህቶች እውነት አላቸው ግን እኔ ጠቅላይ ሚኒስትሩ ሲናገሩ እንደሰማኋቸው ከሆነ አጠቃላይ የፖለቲካ ሂደቱን በርቅ ይዘነው ሄደን ሁላችን የምንደግፈው የህግ ስርዓት ስናቋቁምና በእጃችን የመረጥነው መሪ ሲኖር ከሳሽም ተከሳሽም የምንዳኝበትና ፍርዱንም ሁላችን በጸጋ የምንቀበልበት ሁኔታ ሲመጣ ይህን ጉዳይ የሚነሳ ይመስለኛል እንዲሁ ዝም ብሎ የሚቀር አይነት ነው ብዬ አልገምትም በነገራችን ላይ አሁንም ቢሆን እኮ የምትሰማቸው ናቸው አንዳንድ ወንድሞች ቢናገሩት ንግግር እኮ ገና ብዙ የሚያከራክረን ነገር እንዳለ ማየት ይችላል ከዚህ የሚሄዱ ወንድሞች የሚናገሩትን ስትሰማ ገና ብዙ ክርክር እንዳለን ይታያልና
ግን ከሳሽ ኢህአደግ አሁንም ኢህአደግ ነው የሚገዛው ስላልክ ነው ጥያቄው የታወሰኝ ከአንድ ሰው ጋር ያወራሁትና ዓለም ስንት ያለሽ
እኔ አዲስዬ አሁን በመጣው አዲስ መንፈስና ለውጥ ያለኝ ስሜት ከአነስተኛ ነገሮች በላይ የማየው ፒክቸር አለኝ ትልቁን ስዕል መመልከት ፈልጋለሁ ኢትዮጵያ አለቀላት አበቃላት ተብላ በእሳት ላይ የተቀመጠች ሀገር ናት የሀገሪቷ ኢንቴግሪቲ ራሱ መጀመሪያ
ለእና ክብር
በእሳት ላይ የተቀመጠ ከፍተኛ ፈተና ላይ ናት ያለችው አሁን ሀገሪቷ እውነት ለመናገር ከኔ በላይ ማየት መቻል አለበት እኔ ከሚለው ቃል በላይ እኔ ተበድዬ እኔ ተደረስኩ እኔ ተገድዬ አዎ ያቺ ሀገር የፍትህ ሀገር እንድትሆን አዎ ያቺ ሀገር ህግ የሚያስተዳድራት የህግ የበላይነት እንዲኖርባት ምን ፈልጋት ሀገር ናት ሀገሪቷ ራሷ ግን በጥያቄ ውስጥ ላይ ነው ያለችው እና ያንን ትልቁን ነገር ያያየን ስለ ሀገር ያለን ምን ተዋቸው ነገሮች እንዲኖሩ አሁን በተለይ ሀገሪቷን የጀመረችውን ያችን ትንሽ የተስፋ ጭላንጭል እኔ በመንድን ነው ረድቼው መጨረሻው እንዲያምር ማረገው ብዬ ነው አስተዋጽኦ ላደርግ ከልቦና የተነሳሁት እና ብዙ ሰው እንደዛ እንዲያስብ ነው መፈልገው ምክንያቱም ያ ደሃ ህዝብ ዛሬም በቆሎ በልቶ አላደረም ዛሬም ድንች ዋጋው አልቀየረለትም ዛሬም ዘይት የለው ዛሬም በእግሩ ነው የሚሄደው ስለዛ ህዝብ ከሆነ የታገልነው ስለዛ ህዝብ ነጻነትና ዲሞክራሲ ህግ የበላይነት ከሆነ የታገልነው ያንን ደሃ ህዝብ ተመልክተን ነገ እንዲበላና አንድ ምግብ ከጠኔ መውደቅ እንዲድን ከጥይት መውደቅ እና ሬሳ ከመረከብ እንድትድን ያንን ትልቁን ስዕል አይተን እስቲ መጀመሪያ ሀገሪቷ ትቁም እንዴ የረጋችም ሀገር አይደለችም ይሄንንም ለመጠያየቅ
እዚህ አይነት ውሳኔ ላይ እንግዲህ ያደረሳችሁ ምን ይሆን በተጨባጭ ኑ ተብለው ተጋብዘው ነው የሚሉም ሰዎች አሉ ምንድነው እዚህ ውሳኔ ላይ ያደረሳችሁ ኑ ተብላችሁ ነው ወይስ ደግሞ አሁን ሰላም ነው በቃ እንሄድና አገራችንን እናገልግል ባለን ሙያ ህዝቡን ሁኔታውን ኑሮውን እንይ የሚል ነው ዓለም ቀጥይና ወደ አብ ሄዳለሁ
እኔ አንድ ቤተሰቦቼን አጥቼበታለሁ ቀደም እንዳልኩ ሀዘኔ ከሆዴ ውስጥ ሳይወጣ ወደውን አባቴ የማወዳትን እናቴን ሞደውን ባሌ ያልቀበርኩ ሰው ነኝ ሆዴ ውስጥ ትልቁ ስላለ ይሄ እንደ አንድ የሰው ባህሪ ማለት ነው በሁለተኛ ደረጃ ሆዴ ውስጥ አሁንም በልቡኔ አዝዬ የወጣሁት እሚናፍቀኝ ተመልካች አለኝ በቃ ያቺ መድረኬ ምን ጊዜም ሁልጊዜም ነው ማወራው በሌላ ሙያም በሌላ ሀብትም በሌላ ብልጽግናም ብከበብ ከመድረኬ መነጠልን እንደማልፈልግ ዘወትር እኔ እንግዲህ አንድ ባንተን በአዲስ ዕድሜ በጣም የምታወቀው ደግነቱ ፕሬዚደንቱም አልሞቱ ሊቀመንበር መንግስቱ ኃይለማርያምን በሕይወት አሉ እንደማንም ጓደኞቼ የስልጣን ቦታ ኦፈር ስደረግ በመንግስት ከስቴጅ አልወርድም ብዬ መድረኬ ላይ የቆየሁ ሰው ነኝ ያ ነው ልዩነቴ አሁንም ያቺ መድረኬ ቻትም አላቅም የምኖረውም ለሷ ነው የምኖረውም ለሷ ነው ይሄ ሁለተኛው ባህሪ ዓለም ፀሐይን የፈጠረው ነው ሶስተኛው ከልጅነት ዘመኔ ጀምሮ የምታወቀው የህዝብን ነጻነት የህዝብን እኩልነትና የበላይነትና የህግን ትልቅነት ገና የትምህርት ቤት ተማሪ ሆኜ የተማሪ እንቅስቃሴ ስመራ እድሜ ልኬም በዚህ በነጻነት ትግል ውስጥ ኖሬ አሳልፌያለሁ ጥይት ይዤ ጠመንጃ ይዤ ሰው ጋር ባልዋጋም በብዕሬም በመድረኬ ይህንኑ ሳረግ ነው የቆየሁት ሀገሬንም ጥዬ ስወጣ የሀገሬን መከፋፈል ባለመቀበል የሚመጣውን መንግስት ጎዳናና መንገድ ሁኔታ መጪውንም ዘመን በመተንበይ ይሄ መንግስት ጋር አብሬ መስራት አልችልም ብዬ ነው የወጣሁት እነዚህ ነገሮች ናቸው የዓለም ፀሐይ ባህሪያት አሁን ለምንድን ነው እነዚህን ነገሮች ማድረግ የወሰንኩት እንዴ በጣም ትልቅ የተስፋ ጭላንጭል ነው የመጣው መደረግ የሚችሉ ነገሮች ሁሉ እንዲደረጉ ድል የሚሰጥበት መንገድና ተስፋ ነው ያየሁት ጠቅላይ ሚኒስትር በስልጣን ላይ ከተቀመጡበት ጊዜ ጀምሮ የሚደርሰኝ ጥሪ የሚደርሰኝ ግብዣ እንዳከበሩኝ እግዚአብሔር ያክብራቸው ያሁንም ያለው መንግስት እርግጥ ነው በሱ ተጋብዤ ነው የሚሄደው ባይሆንም ግብዣ ጥሪ ባይደርሰኝም እንዲህ አይነት ትንሽ ጭላንጭል ካለ ቤተሰቤ መድረኬን የሀገሬን ህዝብ ነጻነት የማግዝበት መንገድ ካለ ምን ጊዜም እነዚህ ነገሮች ናቸውና ዓለም ፀሐይ ማለት ከነዚህ ስለወጣ ስለማልችል ነው
አቤስ እንደው ምን አነሳሳ ወደሚለው አንተም
እኔ መቼም ዓለም ያለችው በአብዛኛው ይመለከተኛል በተለይ በጥበቡ ዙሪያ ላይ ያወራችሁ ህልሜ ነው ሌላው ግን እንዳልኩ በዚህ ከአመት ውስጥ በኢትዮጵያ ፖለቲካ ስሳተፍ እኔ የታገልኩበት ዓላማ ተሳክቷል ብዬ እያመንኩ መጥቻለሁ። ምክንያቱም እኔ የታገል የነበረው አንድን ፓርቲ ጥዬ ሌላ ፓርቲ ስልጣን ላይ ለማውጣት አልነበረም። ለዚህ ነው እንደምታውቀው በአዲስ ሬዲዮ ስልጣን ላይ ያሉትንም ሆነ ተቀናቃኞችን ሁሉ የምንሞግትበትና የምናቀርብበት ዋናው ነገር በዚች ሀገር ላይ ተደማምጠን ህዝብ የሚዳኘን መሆን አለብን። ስለተናገርን ምንገደልባት ሀገር ልትሆን አትችልም። ህዝብ ደግሞ እየተገደለ እየታሰረ አፉን ወድሜ ልክ ሊቀመጥ አይችልም። ተነስቶ እየሞተ መብቱን ያስከብራል። እነዚህ መደረግ አለ። ህዝብም መብቱን የማስከበሩን ጉዳይ ከእጁ ማስገባት አለበት። ባለስልጣኖችም ልካቸውን ማወቅ አለባቸው። ተቃዋሚዎችም በነጻነት ሀሳባቸውን ሽጠው የሚወደድላቸው ከሆነ ወደ ስልጣን መምጣት አለባቸው። ለዚህ ነበር እኔ እጮህ የነበረው ያቅሜን አደርግ የነበረው እና እኔ አሁን እነዚህ ነገሮች በመጠኑ ለኔ ተሳክተዋል ብዬ አስባለሁ። አንደኛ መንግስት ልኩን አውቋል። ወደደም ጠላም የህዝብ አንገቱን ደፍቶ እየተረገጠ እንደማይኖር ቁልጭ አድርጎ አሳይቶታል። አልቋል ይሄ ጉዳይ ብዬ ነው የማምነው። ከአሁን በኋላ የሚዳፈርን እንደው ጥፍር እየነቀለ የሚኖር መንግስት ያቺ ሀገር አይኖራት። ያ አስደስቶኛል። አንደኛ። ሁለተኛ ይሄ ነገር የተሳካ እንዲሆን እነ ዶክተር አብይ እናቷ ደመቀ መኮንን እነ ለማ እናቷ
ገዱ ያደረጉትና ጓደኞቻቸው ያደረጉ ያሉት ነገር መታገዝ አለበት ይያምናል። ዛሬ እኮ በእውነት እነ ዶክተር አብይ የሚናገሩትን ነገር ያንተ አርካይቭ ቢፈተሽ ያለም ታይል ዩሪዩ ዝግጅቶች አዲስ ሬዲዮ ቢፈተሽ በአብዛኛው ዶክተር አብይ የተናገሩት ነገር እኮ ዝግጅቶቻችን ላይ ይገኛል። እግዚአብሔር በሳቸው አድሮሳቸው ሲሉት ደግሞ የበለጠ ተወደደና አንድ ያደረገን እንጂ እምንለውን ነው ይያሉ ያሉት። ስለዚህ እምንለውን ይያሉ ከሆነ ልናረግ ምንፈልገውን ያደረጉ ከሆነ በዚህ ላይ ደግሞ ኑና ስኪዩትና አጠገባችሁ ናችሁ ደግሞ አንዳንድ ነገር አድርጉ ሲሉን የዛነት ግብዣ ሲቀይ እንቢ ብሎ መቅረት የሚታሰብም አይደለም። ትልቁ የሚሄድበት ምክንያት የኢትዮጵያ ሕዝብ መብቱን የማስከበር ኃይሉን በእጁ አድርጓል ብዬ ስለማምን፣ ይሄን ሕዝብ ካሁን በኋላ በጉልበት የሚገዛው አንድም ኃይል አይኖርም ብዬ ስለማምን የሀገሬን ሕዝብ ቦታው ተገኝቼ እንኳን ደስ አለህ ለማለት ነው የሚሄደው። ሕዝቡን ጀግናዬ ነህ አሁንም ጀግና ነህ ለማለት ነው የሚሄደው።
ምን ያህል ለመቆየት አስበሃል አቤ? መቼም ጨርሰህ ጓዝን ጠቅልህ አይደለም የሄድከው ብዬ አስባለሁ።
አጠር ያለች ጊዜ ቆይቼ ነው የምመጣው።
እቅድስ አለህ? ምን ለማረጋገጥ ያህል እዛ ሄደህ
በሀገሬ ውስጥ የሚደረገውን ነገር በማንኛውም በኩል ለማገዝ ዝግጁ ነኝ። በተለይ የፖለቲካ ሀሳብ በነጻነት የሚገለጽባት ሀገር እንድትሆን እፈልጋለሁ እና ደፈር ብዬ የተለያዩ ሀሳቦችን ላቀርብ እፈልጋለሁ። ለኢትዮጵያ ህዝብ እንግዲህ የማናችንም ሀሳብ ለመስማት ፈቃደኛ መሆኑን ስላየን ይመስለኛል አሁን ኦሮሚያ ላይ የተደረገውን ነገር። ከአራት ወር በፊት እኮ መገንጠሉ ልንችል ነበር። አሁንም በእጃችን ነው። አዲስ አበባን እኮ ቀለበት ውስጥ አስገብተናት ነበር የሚለውን ንግግር ካየኸው ፍላጎቱን የመግለጽ ሀሳቡ በነጻነት የመግለጽ መብቱን ተጠቅሞ ያደረገው እንጂ በእኔ እይታ ይሄ የሚታሰብ አይደለም፣ የሚሞከር አይደለም፣ ይሄን የሚፈቅድ ኢትዮጵያ የለም የሚል እምነት ነው ያለኝ። እንግዲህ እንዲህ አይነት የተለያዩ ሀሳቦች ያሉን ሰዎች እዛች ሀገር ውስጥ ገብተን የምንወያይባት ከሆነ ይሄ እንዲገፋ ይሄ እንዲሰፋ ለመርዳት ነው ዋናው።
ይሄ ሀሳብ ካለ እንግዲህ ሚዲያዎች የሚለቁ አይመስለኝም። ተዘጋጅ አለም። ለምን ያህል ጊዜ አቅደሻል ለመቆየት? ያሽው እቅድ አለ ወይ በዚህ በቆይታሽ ጊዜ?
በጣም የሚደንቅ ነገር ሁለት ትውልድ አለ በብሔራዊ ቲያትር ቤትና በኪነ ጥበቡ ዓለም ውስጥ። አንዱ ያስተማሩኝ እነ ተስፋዬ ገሰሰ፣ ነጋሽ ተስፋዬ አበበ፣ እነ ደበበ እሸቱ። ሁለተኛው ደግሞ አለ ወጣቱ የነጋሽ ተስፋዬ አበበ ልጆች ጨምሮ እነ ቴዎድሮስን፣ ሌሎቹን ወጣት ጨምሮ። እነዚህም ሁለቱንም የሚገርም ነገር ነው፣ እድለኛ ሆኜ ደግሞ አንድ ላይ ህይወቴ ውስጥ አሉ ሁለቱም። በሚደንቅ ሁኔታ ሰንሰለት ሆኛለሁ በዚህ ትውልዶች መያያዝ እና ምንድን ነው እነዚህ አባትና አስተማሩኝ የጥበብ ባለሙያዎችና አባቶቼ ወይም ደግሞ ያሳደግኳቸው ከህፃናት አምባ ጀምሮ በኪነ ጥበብ የቀረጽኳቸው ወጣቶች፣ ከዚህ ደግሞ ጣይቱ በኢትዮጵያ እያልኩኝ ስረዳ ስደግፍ ሳወጣቸው የነበሩ ወጣት የብዕር ጸሐፊዎች በሙሉ ተደራጅተው ያዘጋጁት የተለያየ ጥበብ ፕሮግራም አለ፣ በተለያየ አዳራሽ፣ በተለያየ ቦታ ላይ። በዛ ቦታ ላይ ለቲያትር መድረክ ጥበብ ስራ የሚያበቃ ጊዜና ቀንም የለኝም። ተመልሼ ግን ቲያትር እንደምከፍት አውቃለሁ። ግጥሜ ግን በዚሁ በግጥም ምሽትና በልዩ ፕሮግራም በክብር እንግድነት ተጋበዝኩበት የግጥም ምሽት አለ፣ እዛ ላይ አቀርባለሁ። በተረፈ እኔ እንደምታውቀው ሳገለግል፣ በስልጠና ስረዳ፣ አዲስ ታለንት ሳወጣ፣ ስፈጥር፣ ሳዘጋጅ ኖሬ ወጣሁ እንጂ የሰራሁትን ፍሬ ቁጭ ብዬ በረጋ መንፈስ አይቼው አላውቅም። ያን እድል ገጥሞኝ አያውቅም። ያን እድል እንዳይ ግን እያዘጋጁልኝ ነው እና ያ ሌላ ነገር ነው ለእኔ ደግሞ። ይሄ ያልተለመደ እድል ነው። ብዙ ጓደኞቼ ሳያዩት ያለፉት የሞቱበት ነው። እኔ ደግሞ ለዛ ክብር በመብቃቴ በጣም በጣም እግዚአብሔርን ከልብ አመሰግነዋለሁ።
መልካም ነው። በጣም ጥሩ አስተማሪና ሰው ሊሰማ የሚገባውን ነገር ነው የተናገራችሁት። በጣም አመሰግናለሁ። መልካም መንገድ ከልብ ነው እንመኝላችሁ። ትንሽ መንፈሳዊ ቅናት ቢኖረንም እኛም ወደዛው እንቀጥላለን።
እሱን ለማለት ነው። አዲስዬ እንደምትከተለን ተስፋ አደርጋለሁ። አንተም ሀገርህ እንደናፈቀችህ ህዝቡም እንደሚናፍቅህ አውቃለሁ። አንተም ራስህ ከተከለከሉት ሰዎች አንዱ ነበርክና እንኳን ለዚህ አበቃ። ደግሞ እዛ እንጠብቅሃለን።
ተስፋ አደርጋለሁ። አቤ እግዚአብሔር ይስጥልህ።
አዲሱ በጣም ነው የማመሰግነው።
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ከነገ ሰኞ ጀምረው የስራ ማቆም አድማ እንደሚያደርጉ አስታውቀዋል። ከመሸ በደረሰን ዜና መሰረት ይህንኑ አስመልክቶ መግለጫ ያወጣው የኢትዮጵያ አየር መንገድ በበኩሉ አድማው የተለመዱ ተግባሮቹን እንደማያስተጓጉል ነው ያመለከተው። በሌላ ዜና የኢትዮጵያ ሶማሌ ክልል ምክር ቤት ባካሄደው ስብሰባ በክልሉ ከነበረው አለመረጋጋት ጋር በተያያዘ በወንጀል የተጠረጠሩ የሰባት ባለስልጣናትን ያለመከሰስ መብት አንስቷል። የክልሉ ፕሬዚደንት የነበሩትን አብዲ ሞሐመድ ኦማር ወይም አብዲ ኢለን ጨምሮ የተለያዩ ባለስልጣናት ይህ ውሳኔ እስከተላለፈበት ጊዜ ድረስ ያለመከሰስ መብት እንደነበራቸው ይታወቃል። በመጨረሻም ኤመርሰን ምናንጋጓ ብርቱ ጭቅጭቅ ካስከተለው ምርጫ በኋላ ዛሬ በይፋ የዚምባብዌ ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። ቃለ መሐላውን ያደረጉት ሐራሬ ከተማ ብዙ ሺህ ሕዝብ በተገኘበት ስቴዲየም ውስጥ መሆኑ ተገልጿል።
የአሜሪካ ድምጽ ራዲዮ በ19 እና በ5 ሜትር ባንድ እናሰማውን የዛሬ ዝግጅቱን አበቃ። ነገ ሰኞ ከምሽት 3 ሰዓት በመደበኛው ፕሮግራም እንገናኛለን። ንጉሱ ታምሬ ፕሮግራሙን ሲያቀናብር አብሮኛ አምሽቷል። ያስተናገድኳችሁ አዲሱ አበበ ነኝ። ሰላም ደናደሩ።